ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ክብራትና ክብራን አድማጮቻችን፣ ይህ የጋሻ አማራ ድምፅ ራዲዮ ነው። የዛሬ ዕለተ ሐሙስ መጋቢት 21 2015 ዓ.ም ዝግጅታችን እነሆ ጀመረ። የማስተናግዳችሁ ዮዲት ለገሰ ነኝ። በመጀመሪያ ወደ አጫጭር ዜናዎች እናልፋለን። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ራቾ በሚባል አካባቢ የሸኔ ታጣቂዎች በንጹሃን ላይ ከቀዳሜ መጋቢት 16 ጀምሮ ጥቃት በማድረስ ላይ መሆናቸው ተገለጸ። በጥቃቱ በርካታ ቤቶች ተቃጥለዋል ያሉት ምንጮች ከመቶ በላይ ሰዎች መታገታቸውንም ጨምረው ገልጸዋል። የራቾ አካባቢ በውስጥ አራት ቀበሌዎችን የያዘ ነው ያሉት ምንጮች በሐርቡ ድሬ፣ ሐሙማ ገንዶና ባቡ ድሬ ቀበሌዎች ላይ ጥቃቱን ማድረሱን ተናግረዋል። ይሁንና ታጣቂዎቹ ከቀበሌው ነዋሪዎች መካከል ይገጥመናል ብሎ በማሰብ በሆሮ ገንደበርበሬ ቀበሌ ላይ ጥቃት አለማድረሳቸው ተሰምቷል። በመንገድ እጦት ሳቢያ በዋግምራ ብሔረሰብ አስተዳደር ዞን በርካታ እናቶችና ሕፃናት ለእንግልት እየተዳረጉና ሕይወታቸው እያለፈ መሆኑን ነዋሪዎች ተናገሩ። በዋግምራ ብሔረሰብ አስተዳደር ዞን የሰሃላ ሰየምት ወረዳ ከሰቆጣ ጋር የሚገናኙበት የተከዜ የብረት ድልድይ በ2013 ዓ.ም ተደርምሶ ሙሉ በሙሉ ከአገልግሎት ውጪ መሆኑና እስካሁን አለመጠገኑ የችግር መንስኤ እንደሆነም ለማወቅ ተችሏል። የሰሃላ ሰየምት ወረዳ ነዋሪዎች እንደሚሉት በዋግምራ ብሔረሰብ አስተዳደር ዞን የሰሃላ ሰየምት ወረዳን ከሰቆጣ ጋር የሚያገናኘው ድልድይ በመፍረሱ ምክንያት ነፍሰ ጡር እናቶች በጉዞ ላይ ህይወታቸው እያለፈ ነው ብለዋል። በለገጣፎ ዳሌ አካባቢ ነዋሪ የሆኑ ተማሪዎች ከትምህርት ቤት ሲመለሱ ከህዝብ ጋር በተጣላው የኦህዴድ ብልጽግና አገዛዝ ቤታቸው ሙሉ በሙሉ ፈርሶ አግኝተውታል። በለገጣፎ ዳሌ መጋቢት 19 2015 የቤታቸውን መፍረስ የተመለከቱ ተማሪዎች የቤት ዕቃቸውን ተሸክመው ከሰፈራቸው ሲሰናበቱ ታይተዋል። ከህዝብ ጋር ላይታረቅ የተጣላውና ቅቡልነት ያጣው ከህወሓት መራሹ ስርዓት እብሪት፣ ድንቁርናና ትዕቢት በነፃ ለመማር ያልፈቀደው አገዛዝ የኖረ የህዝብ ጥላቻውን በሚያሳይ አሳፋሪና አሳዛኝ በሆነ መልኩ አሁንም የዜጎችን ቤት በኤስካቬተርና በአፍራሽ ግብረ ኃይል መናዱን ያለ ሀፍረት ቀጥሎበታል። በአዲስ አበባና በአዲሱ የኦህዴድ አጠራር ሸገር ሲቲ ከየአቅጣጫው ያለ ቅንጣት የሰብአዊ ርኅራሄ አብዛኞች የቀን ስራ ሰርተው ለፍተው ጥረው ግረው ውጭ አገር ተሰደው ያገኟትን ሀብት በማፍሰስ ገንብተው ለበርካታ ዓመታት የኖሩበት ቤታቸው በግፈኞች እየፈረሰባቸው ድረሱልን የሚሉ መፍትሄ አልባ ድምፆችን መስማት እየተለመደ መጥቷል። በሱሉልታ፣ በሰንዳፋ፣ በቡራዩ፣ በለገጣፎ፣ ለገዳዲ፣ በገላን ሲዳማ አዋሽ፣ በጨሪ መድኃኔዓለም፣ በኤርቱ ሞጆ፣ በኩራ ጅዳ፣ በ44 ማዞሪያ፣ በጀሞ ተራራ መድኃኔዓለም፣ በፋኑኤል ቤተ ክርስቲያን አካባቢ፣ በለሚኩራ፣ በየካ ክፍለ ከተማ ወረዳ 5 እንዲሁም በሌሎችም አካባቢዎች የዜጎች ቤት ተፈጥሮ ማንነታቸው ጭምር እየታየ ክፉኛ ወድሟል። በበርካቶች አካባቢ አሁንም መፍረሱ ተባብሶ ቀጥሏል። በፈረሱት የተለያዩ አካባቢዎች ተጠንቶ ሰፊ ቁጥር ያላቸው አማራዎች ባሉበት አካባቢ የማፍረስ፣ የማፈናቀልና የማሳደድ ዘረኛ ተግባር እየተፈጸመ ቢሆንም በርካታ ሌሎች ኢትዮጵያውያን ጭምር የጥቃቱ ሰለባ እየሆኑ ይገኛል። ክቡራትና ክቡራን አድማጮቻችን፣ የዕለቱን ዜና በዚህ እናጠናቅቃለን። ወደ ሁለተኛ ክፍል ዝግጅታችን እንሸጋገራለን። አብራችሁን ቆዩ።
ተውን ባካችሁ፣ አረ ተውን፣ ተውን ባካችሁ፣ አረ ተውን፣ ተውን ባካችሁ፣ እማሩን ባካችሁ፣ አረ እንኑርበት፣ ተውን ባካችሁ። ኃያሉን አማራ እየነካካችሁ አሳረኛው ፋኖን አየነካካችሁ አየነካካችሁ አያሉን አማራ እያስቀየማችሁ እያስቀየማችሁ ነጎድጓዱን አርቲስት እያስቀየማችሁ ኋላ መመለሻው እንዳይቸግራችሁ ፋኖ ፋኖ አሳረኛው ፋኖ አሳሪ ወረሰው የሴራውን መንደር እየገባረሰው አረመገን 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 አመንድነው ሀገር በስሜን በደቡብ በምዕራብ በመስራቅ ምንድነው አማራ ምንድነው ሀገሬ በዚህና በዛ ምንድነው ሀገሬ መከራው የበዛ አስቃዩ የበዛ ፈተናው የበዛ እንደው አረንጃልኝ ከባዳ ነው ከርበለ ሀገሬ ፈርታበል ፈተናው ቀላል ነው ይሄን የሚወጣው አሳረኛው ፋኖ ነፍጠኛ ትቶን አረጥራኝ አረጥራይ ጫካው አረጥራይ ዶሮ ወልቃይት ተገሪ አሳረኛው ሀገር ሰሜን አርማጭሆ አጅሬ ጀኖራ አሳረኛው መንደር እንቃሽ ለጋዳው አሳረኛው ሀገር አረጥራይ ጫካው አረጥራይ ዶሮ ላንተ ቢሻልካል ብቻ ከማደሩ
ጋሻይ አማራ ድምጽ ራዲዮ ነው። የዛሬውን የሁለተኛ ክፍል ፕሮግራም እንቀጥላለን። በሚቀጥለው ልዩ ፕሮግራማችን የማቀርብላችሁ መልእክት ከዘማሪ ዶክተር ደረጀ ከበደ ነው። ዶክተር ደረጀ በአሁኑ ሰዓት የአማራ ህዝብ ስለተጋረጠበት የህልውና አደጋና ሁሉም አማራ ሊያስብበትና ተግባራዊ ሊያደርጋቸው የሚገቡ ወሳኝ የሆኑ መፍትሄዎችን ይነግረናል ብዬ አስባለሁ። አብራችሁን ቆዩ።
ሰላም እንዴት ናችሁ? እንዴት ከረማችሁ? ያለፉት 2-3 ሳምንታት ብዙ ትኩረታችንን ሊስቡ የሚገባቸው ነገሮች ሲሆኑ ቆይተዋል። ዛሬም እንደቀጠሉ ናቸው። ምናልባትም በማዳነቅ ባይመስልብኝ ለአማራው ይሄ አካባቢ ይሄ ጊዜ ይሄ ወቅት የከተት አማራ የመጥሪያ ጊዜው ነው። የመጨረሻዋ ሰዓት ናት ለአማራው። ይሄ ወቅት በጣም ወሳኝ ጊዜ ነው። ኦሮ ትግራይ በቅንብር አማራን እንግዲህ ርስታል ባለማድረግ ሲወጥኑት የከረሙት ፕላናቸው አለ። ለ2-3 ዓመታት ለ4 ዓመታት ያው ይሄንን ነጋሪት እነሱም ሲደልቁ ከርመዋል። እኛም ደግሞ ከመቼ ሆነ ሊሆን ነው እያልን ብዙ በትልቅ ትኩረት ስንጠብቀው የነበረ ነው። አሁን ኢትስ አንደርዌይ። አሁን በይፋ የኦሮሞ ልዩ ኃይል በብዙ ኮምቦዮች ተጭኖ ከነመሳሪያው ወደ ጎንደር፣ ወደ ባህር ዳር፣ ወደ አማራ ግዛቶች እየተመመነ ያለው ከላይ ደግሞ ያው የትግራዩ ሽብርተኛ ግሩፕ አለ እና እንግዲህ ከዛ ደግሞ ጨምራችሁ አሁን ኦፕሬሽኑ ሲጀምር የነውልቃይትና የነራያን ርስቴ መውረስ ጉዳይ ማለት ነው እነ ሱዳንም ይገባሉ እነ ቅማንትም ፓርታቸውን ይጫወታሉ እና አሁን የመጨረሻዋ ሰዓት ናት ለአማራ ከተት አማራ ብሎ ያንዳንዱ አማራ የሚነሳበት ጊዜ ነው ሌላ አጀንዳ ምንም አጀንዳ የለውም አማራ በሆነ ነገር ተታሎ ካልሆነ በተቀር ሌላ ምንም ጉዳይ የለውም በዚህ ሰዓት የመጨረሻ ወሳኝ ሰዓት ነው አማራ ወይ ጠላቶቹን ይሰብራል ወይም ደግሞ ሲያስፈራሩን እንደነበረው እነ ወልቃይትን እነ ራያን ጠለምት ምናምን ወስደው በዛ ብቻ ደግሞ አያቆሙ በዛ አያቆሙ እነ ወሎ እነ ጎጃም ሸዋም ኦሬዲ በደንብ ጀማምረውታል በኦሮሞ ከዛ እነ ጎንደር ደግሞ ፕሮባብሊ ሞስት ላይክሊ በትግራዩ ክልል ይጠቃለላል እና ያ እንግዲህ የአማራውን ስቴትለስ የማድረግ ኦፕሬሽን ፍጻሜው ሆነ ማለት ነው እና ይሄ ሰዓት እንደውም ጀማምረውታል በዚህ ጥቂት ቀናት ውስጥ ጥቂት ሳምንታት ውስጥ የአማራው ፌት ምን እንደሆነ የሚለይበት ጊዜ ነው እና ዛሬ በተለይ በኢትዮጵያ ውስጥ ያሉ አማራዎች ምንድነው በጀ ያለው ቆመጥ ነው አልበን ነው ዲሞትፈር ነው ምንድነው መከላካያ ብሎ ያንን መርምሮ እንትን የሚልበት ነው በምን ሁኔታ በቀበሌ በጎረቤት ተመካክሮ አይኑን ገልጦ ጆሮውንም ጭምር ራሱንና ቤተሰቡን ከዛም አልፎ ደግሞ ኮሚኒቲውን ከዛም አልፎ ክልሉን እና እነኚህ ሁሉ ግን ያሉት ያው በነጻነቱ አምብሬላ ስር ናቸው እነን እንዴት አድርጎ ዲፌንድ እንደሚያደርግ የሚነጋገርበት ጊዜ ነው አማራ ሌላ አጀንዳ በምንም አይነት መንገድ በዳያስፖራም ያላችሁ ብትሆኑ ሌላ አጀንዳ ኢንተርቴይን የምታደርጉበት ወቅት አይደለም እርግጥ ነው አማራ በዚህ አጀንዳ ተጠምዶ በዚህ ለነገሩ ያልተበታተነ ትኩረት አድርጎ ህብረት መስርቶ ጠላትን እንዲመክት የማይፈልጉ ደግሞ ብዙ አካላቶች አሉ። እነሱ በዚህ ወቅት በትልቅ ደረጃ የአማራውን ትኩረት ለመበታተን በጣም እየሰሩ ነው። ከነሱ እንደው ባጭሩ አንዳንዶቹን ለመግለጽ ያህል አሁን በዋሽንግተን ዲሲ ታላቅ የአማራ ጉባኤ ምናምን የሚል ስብሰባ ከዚህ በፊት ተደርጎ የማይታወቅ ነው የሚገርማችሁና እሱ እየተካሄደ ነው ያለው። የዛ የስብሰባው ቲም ምንድነው? ዘክተው የሚመክሩት ምንድነው ብለን ስንጠይቅ አማራ ማንነቱን እንዲያውቅ ቅርሱን ታሪኩን እንዲያውቅ ሌጋሲውን እንዲያውቅ ይሄን የመሳሰለ ነገር ነው። እና እንግዲህ ምንድነው እንዲሁ ጥሬውን سنመለከታው ምን ክፋት አለው አማራ ስለራሱ ተሰባስቦ ቢመካከር you know ሐሳብ ቢለዋወጥ ምን ችግር አለው? ምንም ችግር የለው። ነገር ግን ጊዜው ነው። why now አሁን አማራው ሊከበብ ወራሪዎች ደጃፉ ላይ ባሉበት በዚህ ወቅት አማራውን እንዴት እናስተጣቅ? ወጣቱን እንዴት እናነቃንቅ? በምን በኩል አድርገን you know እርዳታ የተለያዩ ቁሳቁሶች ለጦርነትም ይሆን? ምክንያቱም የማይቀር ጦርነት ነው። አፍጥጦ የመጣ ጦርነት ነው። ጦርነትም አልለውም I'm sorry ጦርነት አይደለም ወረራ ነው እና አፍጥጦ የመጣ ወረራ ነው እና ይሄንን ወረራ አማራው መከላከል እንዲችል ምን እናደርግ? በምን ሁኔታ እናስተጣቀው? በምን ሁኔታ የናብይና የነተህነግን ጦር ዲስራፕት እናደርግ የሚለውን ጉዳይ በርዘክቶ የሚመካከርበት ወቅት ነው። በዳያስፖራ ያለው ካናዳ፣ አሜሪካ፣ ዩሮፕ በሙሉ እንጂ ስለ ቅርሳ ቅርስ ስለ ታሪክ የምናወራበት ጊዜ አይደለም። እንደዚህ አይነት የአማራውን አቴንሽን አሁን ማነው ከወረራው እየተደረገ ላለው ጫፍ ላይ የደረሰ ነገር ስለዚህ አማራው በትኩረት እንዳይነጋገር ሌላ በቃ በጣም የሚገርም ነው። ሌላ ቶፒክ ይዞ የመጣ ትልቅ የአማራ ጉባኤ እየተካሄደ ነው እና ዲስትራክሽን ነው ያ distraction ነው። ስለዚህም ከበስተጀርባው እነማን ናቸው ይሄንን የሚያደርጉት የሚለውን በደንብ መጠየቅ ያስፈልጋል ወገኖቼ። በቀላሉ አይታይም። ይሄ በትልቅ ጥናት ታስቦ በጣም አማራው የሚያምናቸውን ሰዎች በመጠቀም ነው እና አብይና እነ ባአዴን እነ አብን እንዲህ አይነቱን ነገር ኦርጋናይዝ የሚያደርጉት እና በቅርብ ዶክተር ደሳለኝ ጫኔ መጥቶ ነበር። እሱም ባለፈው በትዊተር አካውንት አንድ ወንድሜ ጠቁሞኝ ሳየው እነ ዶክተር ደሳለኝ ጫኔም በጣም አወድሰውታል እና እነ ደሳለኝ ጫኔ ማናቸው የአብይ ምልምሎች የነ በአዴን ምልምሎች ጸረ አማራ አስመሳዮች ናቸው እና አማራው እንዳያተኩር ታስቦ ተወጥኖ የተዘጋጀ ስብሰባ ነው እና ፕራዮሪቲያችን ዛሬ ምንድን ነው ለአማራዎች? ያንገታችን ሸምቀቆ እየጠበቀ ነው የሄደው። አማራው በተለይ ሴፍቲ የለውም። ማንንም እንደፈለገ አነጣጥሮ ግንባሩን የሚለው ታርጌት ሆኗል። አማራ ሴፍቲ የለውም። አርሶ እንዳይበላ ለማኝ ሆኗል። በዳያስፖራ ጎፈንድሚ የሚኖር ነው አብዛኛው። ተፈናቅሏል። ቤት የለውም። ጫካ ውስጥ ነው የሚተኛው። በኢኮኖሚ አድቅቀውታል። በስነ ልቦና አድቅቀውታል። በራሱ እንዳይተማመን አልቃሻ እንዲሆን አድርገውታል። ረዳት የሌለኝ የተጣልኩ ፍጥረት ነኝ ብሏል። ኦሮሞማ ወራሪ ይሄንን ሁሉ አድርጓል። እና ከተት አማራ ማለት ያለብን ዛሬ ሌላ ምንም አይነት ተፎካካሪ አጀንዳ የለንም። ከክተት አማራ ሌላ ማለት ነው። እና ዛሬ ያንዳንዱ አማራ ያለውን መሳሪያውን ወልውሎ መሳሪያ ባይኖረው መቀርቀሪያውን ዱላውን ይዞ ሌላ ሌላውም ነገር ይዞ በጎረቤት ደረጃ በቤተሰብ ደረጃ ተመካክሮ በቀበሌ ደረጃ ተመካክሮ እንዴት አድርገን ነው እነኚህን ባለጌዎች ኦሮ ትግራይን መመለስ የምንችለው ብሎ የሚመካከርበት ጊዜ ነው። ሌላ አጀንዳ ምንም አጀንዳ የለውም አማራ። ሌላ አጀንዳ ይዞ በሚመጣ ማንም ይሁን የመጨረሻ የምታምነው መልአኩም ይሁን ከዚህ ውጪ ከአመጽ ራስን ዲፌንድ ከማድረግ ውጪ ሌላ ወሬ ይዞ በሚመጣ ማንም የተገዛ የተሸጠ ባንዳ ነው። ጸረ አማራ ባንዳ ነው። ይህንን አስምርበት። ሳጠቃልል አማራ በዚህ ወቅት አንድ አጀንዳ ብቻ ነው ያለው። እሱም ደግሞ ርስቱንና ነፃነቱን ከመጣው ኦሮ ትግራይ ወራሪ ደሙን አፍሶ አጥንቱን ከስክሶ መፋለም ነው። አማራ የሆንክ በዳያስፖራም በሌላም አካባቢ ያለ ወሬህ ስታኝክም ይህንን ነው የምታኝከው። ሌላ ታሪክ አይደለም። ጊዜው አይደለም ስለ ሌላ ነገር ማውራት። የእኛ ታሪካችን ሌጋሲያችን አማራ ማን ነው ታሪኩ ምንድን ነው ምናምን የሚለው ነገር ነፃ ካልወጣንና ፕሪዘርቭ እስካላደረግነው ድረስ ጠላት ይበርዘዋል፣ ታሪካችንን ይነጥቁናል። ወሬ እየተሰባሰብክ ወሬህን አሁን ትተህ ተፋለም። ነፃነትህን በመጀመሪያ አገኝ። ከዛ በኋላ ታሪክህ የተጠበቀ ይሆናል። አሁን ጠላት እየወረረህ ባለበት ሰዓት በሌላ ወሬ የህዝቡን ትኩረት አትሻማ። ይሄ የባዕዴን እና የአብይ ስራ ነው፣ የነ አብን ስራ ነው። እና ሌላው ምንድን ነው መፍትሄያችን? የጻፍኳቸው አሉ እዚህ ጋር ቶሎ ቶሎ ልሂድባቸውና አውል ኮንክሉድ። አንደኛ አማራ ሚሊታንት ግሩፕ፣ ጨካኝ ጠላቱ ማን እንደሆነ የሚያቅ ከመንግስት ጋር የማይሞዳሞድ ታቦት ይዞ የመጣን ወዲያ ውጣልኝ ብሎ የሚል ቄስ ነኝ ምናምን ግዝት የማያቅ ጀግና ሚሊታንት ግሩፕ አቋቁሞ የኦሮሞና የትግሬን ወራሪዎች ወዲያውኑ አሁኑኑ ማስቆም አለበት። አይ ነው ዘግይተናል፣ ቢሆንም አት ሰም ፖይንት ዝም ብሎ ከመቅረት ይልቅ ይህንን ማደራጀት ያስፈልጋል። እኛን ነፃ የሚያወጣን በአማራዎች የሚመራ የአማራዎች ሚሊታንት ግሩፕ ነው። ከበአዴን ጋር ከመንግስት ከአብይ ጋር የማይሰራ የእነሱን ትእዛዝ እየጠበቀ አሁን ነው የምንቀሳቀሰው። እነሱ ቁጭ በል ሲሉት ቁጭ የሚል ሂድ ሲሉት የሚሄድ ግሩፕ አይደለም። እኛን ነፃ የሚያወጣን በአዲስ ማይንድ ሴት ኦርጋናይዝድ የሚሆን የታጠቀ ጨካኝ ቂመኛ ሚሊታንት ግሩፕ ያስፈልገናል። ሁለተኛ ተማሪዎቻችን ሃይ ስኩል ከጨረሱ በኋላ ከሁለት እስከ ሶስት ወይንም ደግሞ እንደየሁኔታው እየታየ ማንዳቶሪ የሆነ ሚሊተሪ አገልግሎት ለአማራ ክልልና ለህዝቡ የሚሰጡ እንዲሆን ግዴታ፣ ይሄ ፖሊሲና ህግ መውጣት አለበት። አለበለዛ ኮሌጅ አይሄዱ። ሃይ ስኩል እንደጨረሰ ወደ ሚሊተሪ ነው የሚገባው። የአማራ ሚሊተሪ ለአማራ ርስት፣ ለአማራ ማንነት፣ ለአማራ ነፃነት። ሶስተኛ ጸረ ባንዳ ግብረ ኃይል ማቋቋም። አማራ እያለቀ ያለው በጥቅመኞችና በባንዳዎች ነው። እነሱን እየዞረ የሚያመክን ጸረ ባንዳ ስራው ይሄ የሆነ ግብረ ኃይል መቋቋም አለበት። በስለላ የሚደርስባቸው ድባቅ የሚመታቸው ከክልሉ ድራሻቸውን የሚያጠፋ ግብረ ኃይል ጸረ ባንዳ። አራተኛ የግንባታና የመልሶ ማቋቋም ቢሮ መክፈት ያስፈልገናል። በሚሊዮን የሚቆጠሩ ከዛም በላይ የተፈናቀሉ ወገኖቻችን አሉ። እነሱን መልሶ ማቋቋም፣ ገበሬውም ወደ እርሻው እንዲመለስ፣ አስተማሪውም እንዲያስተምር፣ ተማሪውም እንዲማር ቤዚክ የሆኑ ሪሶርሶችን እንትን ማቅረብ። በስነ ልቦናት የተጎዳ ህዝብ ነው። በዛም በኩል ደግሞ ስራ መሰራት አለበት እና መልሶ ሪሃቢሊቴት ማድረግ ትልቅ ቢሮ ያስፈልገናል። የግንባታና የመልሶ ማቋቋም ቢሮ። ሌላው እነ ብልጽግናን ከነ ኦፊሳቸው ጠቅላላ ከአማራ ክልል መመንጠር ነው። ኦፊሳቸውን መዝጋት ነው። የብልጽግና አባላት በውዴታ ፓርቲውን አባንደን አድርገው ከአማራ ህዝብ ጋር ተቀላቅለው አብሮ መስራትና መኖር ይችላሉ። አይ ብለው የሚሉ ከሆነ ከክልሉ መሸኘት ነው። እዛ ብልጽግና ያለበትን ይሄዱና ይፈልጉ እና እነኛ አስፈላጊ ናቸው። ሌላው ደግሞ በመጨረሻ ለኦሮሞ የተሰጠ ዞን የሚባል አለ፣ እነ ከሜሴ መሰለኝ፣ እነ ቅማንት፣ እነ አገው ምናምን። በአማራ ክልል ውስጥ ለማንም ዞን አይሰጥም። የተሰጠውንም ዞን መልሶ መውሰድ አለበት አማራ። 18 ሚሊዮን አማራ በኦሮሞ ክልል ውስጥ ሲኖር ዞን ይቅርና ለአማራው ዞን ሊሰጡት ይቅርና እያረዱት ነው። ተመልከቱ። ወደ አማራ ስትመጡ ግን 1 ሚሊዮን የማይሞላ የኦሮሞ ተወላጆች በአማራ ክልል ውስጥ ሲኖሩ ለእነሱ የተለየ መንግስት አቋቁሞላቸዋል። እነ ገዱ አንዳርጋቸውና ዮሐንስ ቧያለው ከዛ ስቴሽን በመነሳት ነው አማራውን ከግራና ከቀኝ የሚያምሱት። አማራ ብቻ ዞን የሚሰጥበት ምክንያቱ እንግዲህ በአንዳነቱን በዚህ ነው የምታዩት። የነ ገዱ አንዳርጋቸው፣ እነ ዮሐንስ ቧያለው፣ እነ በረከት ስምኦን የእነሱ ሌጋሲ ነው። መከራችንን እንበላለን። አሁን ዞኖቹን ሸትዳውን ማድረግ ያስፈልጋል። በተረፈ ወደ አረብ ሀገር ሊሸጧቸው የሚያስማማቸውን ሴቶች ልጆቻችንን ንቃተ ህሊናቸውን እና ያለውን ሁኔታ ምን እንደሆነ ማስረዳት ቢቻል፣ በዚህ በኩል ወጣቶች ቢሰማሩ፣ ዝም ብሎ መግለጫ እየጻፉ ከሚያደነቁሩን ማለት ነው፣ በአትሊስት በዚህ ጉዳይ እንኳን አንድ መልካም ነገር ቢሰሩ እጅግ የሚጠቅም ይሆናል። ሴቶቻችን እባካችሁ ቀስ ብላችሁ አስቡበት። አይኖ ችግር አለ፣ ኢኮኖሚካል ችግር አለ፣ የሀገሪቷም ውስጥ ሁኔታ በጣም የሚያሰጋ ነው፣ በተለይ ለአማራው። ነገር ግን ምን አይነት ፊርማ እንደተፈራረሙ፣ ምን አይነት ስምምነት እንደተስማሙ አብይና ሳውዲ አረቢያ አታውቁም። ወጥታችሁ እንድትቀሩ ሊሆን ይችላል፣ ዳግመኛ እንዳትጸንሱ ሊሆን ይችላል። ብዙ አይነት ነገር ያደርጉባችኋል። እና የሳውዲ አረቢያ መንግስት በአማራ ላይ ቀና አስተሳሰብ አለው ብዬ አላስብም። ከአብይ ጎን የሚሰለፍ ነው። ስለዚህ እህቶቻችን በጣም አድርጋችሁ አስቡበት። በመጨረሻ ስለ አዲስ አበባ፣ በአዲስ አበባ አካባቢ የሆነው ስላለው ነገር፣ የአፓርታይድ ጉዳይ በእውነት ከፍተኛ ስጋት ውስጥ የጣለን ነገር ነው። በአዲስ አበባ ውስጥ የብዙዎች ቤት መፍረስ ብቻ ሳይሆን ቤት የፈረሰባቸው ሰዎች አቅምም ቢኖራቸው እንኳን ማንም ሰው ቤት እንዳያከራያቸው ተከልክሏል። ከዚህ በላይ አፓርታይድ የሚባል ነገር የለም። በቃ እነኚህ ሰዎች ሊተራሊ ድልድይ ስር እንዲተኙ፣ ሜዳ ላይ እንዲተኙ ነው ይሄን ትዕዛዝ ያወጣው አብይ አህመድ። አብይ አህመድ አዲስ አበባን አልገነባም። አብይ አህመድ አዲስ አበባን አያውቃትም። የማይረሳውን ቅጣት ሊቀጣ ይገባዋል። እና ሊያጠፋ የመጣ ነው። ኔጎሽት ሊያደርግ ሊወያይ አይደለም። ምህረት ሊያደርግ የመጣ ጠላት አይደለም። ሊያጠፋ የመጣ ጠላት ነው። ስለዚህ ሆዳሙም ባንዳውም በቃ ይበቃሃል። ምክንያቱም አንተን የሚለቅህ እንዳይመስልህ የመጣው ሰይጣን ለአንተም ተራ አዘጋጅቶልሃል። የተቀበልከው ኮንዶሚኒየም ውስጥ አትኖርበትም። ያበጠው ባንክ አካውንትህን መንዝረህ አትበላውም። የሰጡህን ቁራሽ መሬት በድንህ የሚቀበርበት ይሆናል። ስለዚህ ይህ እንዳይሆን አሁንም ቢሆን ተነስ። ሌላ አጀንዳ ኢንተርቴይን አታድርግ። የኦፊስ ፖለቲክስ አማራን አያድነውም፣ ኦርቶዶክስን አያድናትም። ፓርቲ የሚባል ነገር በአምባገነን ስርዓት አይሰራም። የገዢው መደብ አጨብጫቢ ሆነ ነው የምትቀረው፣ እንደነ ክርስቲያን ታደለና ዶክተር ደሳለኝ ጫኔ። ስለዚህ ውጣ፣ ህዝቡን አነቃቃ፣ ወጣቱን አነቃቃ። ሞት እንደው አይቀርም። ስለዚህ በክብር ለወገንህና ለርስትህ፣ ለማንነትህ፣ ለነፃነትህ ተሰዋ። እምቢ ካልክ ደግሞ አማራጭህ ቄሮ መጥቶ ይሰዋል እንደ በግ ያርዳል ሌላ ምንም ምርጫ የለም ስላዳመጣችሁን በጣም አመሰግናለሁ ሰላም ይቅጠመን
በነጻነት ለማንጅራ መሞት ጎራውና 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 ይሄ ነው አንተ አጥሉት ነው
ጋራ
ክብራን አድማጮቻችን ለዕለቱ ያዘጋጀንላችሁ መርሃ ግብር ይሄን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።